ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 22 ቀን 2011 ዓ.ም ተመረጠ ፕሮግራማችን ጀመረ።
የቀድሞዋ የህግ ባለሙያ ሴቶች ማህበር ፕሬዝዳንት የጠቅላይ ፍርድ ቤት ዳኛ ሆነው ተሾሙ።
ሁኔታው ስራው ከባድ ነው። ነገር ግን ከኔ ከፍተኛ ልምድ አካባቢ ያላቸው ሰዎች እንዲኖሩ ይችላሉ። ነገር ግን እኔ ባለኝ የአመራር ችሎታ ቡድን መስርቼ በመስራት ችሎታዬ ያለውን ከሀገር ውስጥ የሚሆን ከሀገር ውጭ ያለውን እውቀት በመጠቀም ለውጥ ለማምጣት ችላለ ብዬ ነፋም ነው።
አዲሷ ተሿሚ ወይዘሮ መዓዛ አሸናፊ ናቸው። በአብይ ርዕስ ዝርዝሩን ይዘናል።
ዩናይትድ ስቴትስ በዶክተር አብይ አህመድ የሚመራውን የኢትዮጵያ ለውጥ መደገፏ ተገለጠ። መጽሔት የዜና ዘገባ አለው። በዚህ ላይ
ለዛሬ ሐሙስ ሁለተኛው አጋማሽ የሚቀርቡ መደበኛ ቅንብሮች ተዘጋጅተዋል።
የጠቅላይ ሚኒስትር የአውሮፓ ጉብኝት ቀጣይ ክፍልም በዚሁ በሁለተኛው አጋማሽ ይቀርባል።
ሰላም ጤና ይስጥልን። እንደምን አምሽታችኋል አድማጮቻችን?
እኔ አዲሱ አበበና
አዳነች ፍስሐየንን እስከ 4 ሰዓት እናስተናግዳችሁ እንቆያለን።
ዛሬ ፕሮግራማችን የምትመራው ብርሃን ኃይሉ ስትሆን የቴክኒክ መሐንዲሱም ደግሞ በስፍራው ተሰይሟል። አሁን ወደ ዜናው እንለፍ።
ዘውግን መሰረት ባደረገ የፌዴራሊዝም ስርዓት ምክንያት በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ ግጭቶችና የደቦ ፍትህ በኢትዮጵያ የተገኘውን አንጻራዊ ሰላም አደጋ የጋረጠበት ነው ሲል ሰማያዊ ፓርቲ አስጠነቀቀ። በሀገሪቱ አንድ ትልቅ አማራጭ ፓርቲ ሆኖ ለመውጣትም ራሴን እያዘጋጀሁ ነው አለ። መለስካቸው አምሃ ዝርዝሩን ይዟል።
ሰማያዊ ፓርቲ ዛሬ ረፋዱ ላይ በአዲስ አበባ ለሚገኙ ኤምባሲዎች ወኪሎችና ለዲፕሎማቲክ ማህበረሰቡ ባዘጋጀው መግለጫ ላይ በወቅታዊ የሀገሪቱ ሁኔታና ፓርቲው አሁን እያከናወንኩ ናቸው ባላቸው ስራዎቹ ላይ ማብራሪያ ሰጥቷል። ፓርቲው በሰጠው ማብራሪያ እንዳመለከተው የሀገሪቱን ሁኔታ በስኬትና በስጋት ከፍሎታል። ካለፉት 7 ወራት ወዲህ የተገኙ ስኬቶች ናቸው ያላቸውን የፖለቲካና የህሊና እስረኞችን መፈታት፣ የፖለቲካ ምህዳሩን ለማስፋት የተወሰዱ አዎንታዊ እርምጃዎችን ለምሳሌ የመሳሪያ ትግልን እንደ ፖለቲካ ትግል አማራጭ ይዘው የነበሩ የተለያዩ ኃይሎችን ወደ ሀገር ውስጥ እንዲገቡ ማድረጉና የመሳሰሉትን ጠቅሷል። በኤርትራና በኢትዮጵያ መካከል ከ20 ዓመታት ወዲህ አዲስ የተፈጠረውን የሰላማዊ ግንኙነት ጅምርና በቤተ ሃይማኖቶች ውስጥ ተፈጥሮ የነበረውን መከፋፈል ሽሮ ወደ አንድነት እንዲመለሱ ለማድረግ በመንግሥት የተወሰደውን እርምጃም ሰማያዊ ፓርቲ አመስግነዋል። በዚህ አንጻር ግን በአሁኑ ወቅት ዘውግን መሠረት ባደረገው የፌዴራሊዝም ስርዓት ምክንያት የሚነሱ ግጭቶች ሀገሪቱ 7 ወራት ወዲህ ያገኘችውን አንጻራዊ ሰላምና መረጋጋት እያደፈረሱት ናቸው ሲል የሰማያዊ ፓርቲ መግለጫ ያብራራል። እዚያም እዚህም በተቆጡ ወጣቶች የሚወሰደው የደቦ ፍትህ እርምጃም ከፍተኛ የሰላም ጠንቅ ሊሆን እንደሚችል ያስጠነቅቃል። አያሌ የለውጥ እርምጃዎች ተወስደዋል ያለው ሰማያዊ ፓርቲ እርምጃዎቹን ተቋማዊ ለማድረግ አለመሞከሩን በብርቱ ይነቅፋል። ሰማያዊ ፓርቲ በሰጠው በዚህ መግለጫው እንደሚለው ከሆነ በሀገሪቱ እየተካሄደ በሚገኘው ለውጥ አንድ ትልቅ አማራጭ ሆኖ ለማውጣት እውቅ ከሆኑ የፖለቲካ ቡድኖችና ግለሰቦች ጋር ለመተባበር እና አንድ ትልቅ ፓርቲ ለመፍጠር እየሰራ መሆኑን አስታውቋል። ማብራሪያውን የሰጡት የፓርቲው ሊቀመንበር አቶ የሸዋስ አሰፋ፣ ምክትል ሊቀመንበሩ አቶ ጌታነህ ባልቻና የውጭ ግንኙነት ኃላፊው ዶክተር ሙሉ ዓለም ወርቅ አገኘው በኢትዮጵያ ሆቴል ነው። በመጨረሻም በስፍራው ተገኝተው ከነበሩ የዲፕሎማቲክ ማኅበረሰቡ አባላትና ከጋዜጠኞች ለቀረቡ ጥያቄዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመጪው ማክሰኞ የምክር ቤት ምርጫ ሊካሄድ ጥቂት ቀናት በቀሩበት በአሁኑ ወቅት ሕጋዊ ፈቃድ የሌላቸው ፍልሰተኞችን በሚመለከት አዲስ ፍርሃት ለማስፈን እየሞከሩ ነው ተባለ። በትዊተር ላይ ባወጡት አዲስ ዘመቻ ሁለት ጊዜ ወደ ሀገሩ ተባሮ የነበረ የሜክሲኮ ፍልሰተኛ ዲሞክራቶች በአሜሪካ እንዲቆይ በመፍቀዳቸው ከ4 ዓመታት በፊት ካሊፎርኒያ ውስጥ 2 ፖሊሶችን ገድሏል ሲሉ ከሰዋል። ይህን ያሉት ታዲያ ምንም አይነት ማስረጃ ሳያቀርቡ ነው።
በግፍ በተያዘ ዜና በግፍ ወደ ዩናይትድ ስቴትስ ድንበር እየተጓዙ ያሉትን የማዕከላዊ አሜሪካ ፍልሰተኞችን ለማቆም 15,000 የሚሆኑ የዩናይትድ ስቴትስ ወታደሮች ከሜክሲኮ ጋር ወደሚዋሰነው ድንበር ሊላኩ እንደሚችሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። አደገኛ ሰዎች ናቸው ብለዋል ፕሬዝዳንት ትራምፕ ስለ ፍልሰተኞች ሲናገሩ። ቀደም ሲል ደግሞ በጣም መጥፎ ቀማኞችና ወሮበሎች ናቸው ብለዋቸው ነበር። ከኤልሳልቫዶር የተነሳች ወደ ዩናይትድ ስቴትስ ድንበር በመጓዝ ላይ ካሉ ሰዎች መካከል አንዷ የሆነችው ሴት ግን እኛ ማንንም ለመጉዳት ወይም ለመዝረፍ የተነሳን ወሮበሎች አይደለንም፣ ሰርተን በላባችን ለመኖር የምንመኝና የምንጸልይ ሰዎች ነን የሚል ምላሽ ሰጥታለች። እስያ ውስጥ በብዙ መቶዎች የሚቆጠሩ የጉግል ሰራተኞች ዛሬ ለአጭር ጊዜ ከስራ የመውጣት አድማ መጥተዋል። የጉግል ኩባንያ የጾታዊ ወከባና የስራ ቦታ ባህሉን አያያዝ በሚመለከት በዓለም ደረጃ የሚካሄደው ተቃውሞ አካል ነው። አብዛኞቹ ሴቶች የሆኑ በብዙ መቶዎች የሚቆጠሩ ሌሎች ሰራተኞች ደግሞ ዛሬ በዓለም ዙሪያ ካሉት የጉግል ኩባንያዎች ከስራ የመውጣት አድማ ያደርጋሉ ተብሎ ይጠበቃል። ግዙፍ የኢንተርኔት ኩባንያ የሆነው ጉግል ሰራተኞቹን በማዋከብ ተግባር የተከሰሱ ወንዶች ባለስልጣኖችን ስለፈጸሙት በደል ሳያሳውቅ በሚሊዮኖች የሚቆጠር ዶላር ከፍሎ ሸኛቸው የሚል ወሬ ባለፈው ሳምንት በኒውዮርክ ታይምስ ጋዜጣ ላይ ከወጣ በኋላ ከስራ የመውጣቱ አድማ እንደተባባሰ ተዘግቧል።
የኢንዶኔዥያ የባህር ኃይል ጠላቂዎች በጃቫ ባህር ላይ ከተከሰተው T610 የላየን አየር መንገድ በረራ አውሮፕላን ጥቁር ሳጥኖች አንዱን ማግኘታቸውን ገለጡ። ጄት አውሮፕላኑ ከጃካርታ እንደተነሳ በጥቂት ደቂቃዎች ውስጥ ነው የተከሰከሰው። ጠላቂዎቹ ዛሬ ለቴሌቪዥን ጣቢያ ዘገባዎች በተናገሩት መሰረት አንደኛውን የአውሮፕላኑን የቀረጻ መሳሪያን ያገኙት በባህር ወለል ላይ ነው። የሀገሪቱ ባለስልጣናት መሳሪያውን ለሕዝብ አሳይተዋል። የኢንዶኔዥያ ብሔራዊ የትራንስፖርት ደህንነት ኮሚቴ ኃላፊ ኮሚቴው ከዩናይትድ ስቴትስ ብሔራዊ የትራፊክ ደህንነት ቦርድ ጋር ይሰራል ብለዋል። የፍለጋ ሰራተኞቹ ቦይንግ 737 ማክስ 8 የተባለው ጀት አውሮፕላን ስብርባሪዎችን ለማግኘት ቀንና ሌሊት ሲሰሩ ሰንብተዋል። ጥቁር ሳጥን በአውሮፕላኖች በረራ ወቅት ሂደቶቹን ሁሉ የሚመዘግብ መሳሪያ በመሆኑ ስለ በረራውና አውሮፕላኑ አብራሪው በየብስ ከነበረበት ተቆጣጣሪዎች ጋር ስለተነጋገረው ነገር ወሳኝ መረጃ ይኖራቸዋል ተብሎ ይጠበቃል። አብራሪው ወደ አውሮፕላን ማረፊያው ለመመለስ ጠይቆ እንደነበረም ተዘግቧል። ባለስልጣናት የላይን አየር መንገድ ጄት አውሮፕላኑ የወደቀበትን ቦታ ለይተናል ብለው እንደሚያምኑ ትናንት ተናግረዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥ ፒትስበርግ በሚገኘው ሲናጎግ ላይ ተኩስ ከፍቶ 11 ሰዎችን በመግደል የተከሰሰው ሰው ዛሬ በዩናይትድ ስቴትስ ፌዴራል ፍርድ ቤት ቀርቦ ጥፋተኛ አይደለሁም ብሏል። ግድያንና የጥላቻ ወንጀልን ያካተቱ 44 የወንጀል ክሶች ቀርበውበታል። የ46 ዓመት ዕድሜው ሮበርት ባወርስ ፍርድ ቤት በታየበት ወቅት የቀረቡበትን ክሶች እረዳለሁና ጥፋተኛ አይደለሁም ከማለት በስተቀር ሌላ የተናገረው ነገር እንደሌለ ተዘግቧል። ዩናይትድ ስቴትስ ዋና አቃቢ ሕግ ጄፍ ሴሽንስ ስለ ክሱ ባስታወቁበት ወቅት ተፈጸሙ የተባሉት ወንጀሎች የዚህን አገር እሴቶችን የማይመጥኑ ከይሲዎችና ዘግናኛቸው ብለዋል።
የመን ውስጥ በሁጤው አማጽያንና የሀገሪቱን መንግስት እየረዱ ባሉት ሳውዲ መራሽ ህብረት ኃይሎች መካከል ለቀጠለው ጦርነት ሰላማዊ መፍትሄ ለማግኘት ጊዜው አመቺ ነው ስትል ዩናይትድ ስቴትስ ተናገረች። ቪክተር ቢየቲ ያጠናቀረውን ዘገባ ቆንጅታየ ታቀርባለች።
የመን ውስጥ በጦርነቱ ምክንያት በሲቪሎች ላይ የሚደርሰው ጉዳት እየተባባሰ መሆኑ፣ ሰብአዊ ቀውሱም አሰቃቂ ሁኔታ ላይ መድረሱ ስጋቱን እያባባሰው መጥቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሮበርት ፓላዲኖ በቅርቡ የተባበሩት መንግስታት ድርጅቱ ልዩ ተወካይ ማርቲን ግሪፊት የሰላም ድርድር የሚደረግበትን ሁኔታ የማመቻቸት ስራ እየሰሩ መሆናቸውን አስረድተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አሁን ከሳውዲ አረቢያና ከተባበሩት የአረብ ኤሚሬቶች እየተነሱ በአማጽያኑ ይዞታዎች ሲቪሎች በሚኖርባቸው አካባቢዎች በሙሉ የሳውዲ መራሹ ህብረት ጥቃት መቆም እንዳለበት ያሳሰቡት ሚኒስትር ፓምፔዮ በዚህ ወር ውስጥ የተመምን መገንቢያ ምክክር መጀመር አለበት ብለዋል። የተባበሩት መንግስታት ድርጅቱ ቃል አቀባይ ፋርሃን ሃክ የዩናይትድ ስቴትስን ተማጽኖ በደስታ ተቀብለውታል።
The special envoy will continue to work with all parties to agree on tangible steps.
የሀገሪቱን ህዝብ በሙሉ ግጭቱ ይበልጡን ተባብሶ ሊደርስ ከመችለው የከፋ አደጋ ለመታደግ በሚያስችሉ ተጨባጭ እርምጃዎች እንዲስማሙ ልዩልኡኩ ከሁሉም ወገኖች ጋር መስራታቸውን ይቀጥላሉ። በሀገሪቱ ላለው የፖለቲካ የጸጥታና የሰብአዊ ቀውስ በአፋጣኝ መፍትሄ እንዲፈልጉም ጭምር
በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የየመን ጉዳይ ኤክስፐርቶች ኮሚቴ አባል የነበሩት ግሬጎሪ ጃንሰን በዚህ የየመኑ ጦርነት እንዲቆም በተያዘው አዲስ ግፊት ሌሎችም ክስተቶች አስተዋጽኦ እንዳደረጉ ነው የሚናገሩት። በቅርቡ የተገደለው ሳውዲ አረቢያዊው ጋዜጠኛ ጃማል ካሾጂ ጉዳይ ሀገሪቱን እየመሯት ካሉት ካልጋ ወራሹ ከልዑል መሐመድ ሳልማን ጋር ያላትን ግንኙነት ያሻክረው መሆኑ አንዱ ነው ብለዋል ኤክስፐርቱ። በሌላ በኩል ግን ሳውዲ መራሹ ህብረት በሁቲ አማጽያን ቁጥጥር ስር ባለችው የወደብ ከተማ ሁዴይዳ አካባቢ በሺዎች የተቆጠሩ ወታደሮችን እያሰፈረ መሆኑ ተገልጿል።
አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
በዜና የጀመረው ፕሮግራማችን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል።
በድጋሚ መልካም ምሽት አስተናጋጆቻችሁ ያዳነች ፍሳዬና
አዲሱ አበበ ነን። አሁን የዕለቱ አብይ ዘገባ ይቀርባል።
የቀድሞዋ የህግ ባለሙያ ሴቶች ማህበር ፕሬዝዳንት ወይዘሮ ማዓዛ ሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው ሲሾሙ አቶ ሰለሞን አረዳ ደግሞ ምክትል ፕሬዝዳንት ሆነዋል። የህዝብ ተወካዮች ምክር ቤት ዛሬ በአካሄደው ስብሰባው በጠቅላይ ሚኒስትር አብይ አህመድ የቀረቡትን ሁለት እጩዎች ያጸደቀ ሲሆን እጩዎቹ ቃለ መሐላ ፈጽመው ሹመታቸውን ተቀብለዋል። ወይዘሮ ማዓዛ በፍርድ ቤቶች ዙሪያ ያሉትን ችግሮች እንደሚረዱና ይህንን ለማሻሻልም ጠንክረው እንደሚሰሩ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝር አላት።
ቀደም ሲል የፌዴራል ጠቅላይ ፍርድ ቤቱን በፕሬዝዳንትነት ይመሩ የነበሩት አቶ ዳኜ መላኩ ስልጣንና ኃላፊነታቸውን የመልቀቂያ ጥያቄ ያዘ ደብዳቤ አስገብተዋል። ምክትላቸው አቶ ጸጋዬ አስማማው ተመሳሳዩን አድርገዋል ተብሏል። ይህን ተከትሎም ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ጠቅላይ ፍርድ ቤቱን በፕሬዝዳንትነትና ምክትል ፕሬዝዳንትነት እንዲመሩ ሁለት ሹመቶችን አቀረበው አጸድቀዋል። ለፕሬዝዳንትነት በእጩነት ያቀረቧቸው የወይዘሮ ማዓዛ አሸናፊን ትምህርት ዝግጅትና የሥራ ልምድም ለምክር ቤቱ አቀረበዋል።
በአዲስ አበባ ዩኒቨርሲቲ በሕግ ትምህርት የመጀመሪያ ዲግሪ ያገኙ፣ በአሜሪካ በሚገኘው ኬንታኪ ዩኒቨርሲቲ በዓለም አቀፍ ግንኙነት ሁለተኛ ዲግሪ ያላቸው፣ በስራ ልምድ በንግድ ሚኒስቴር የሕግ ባለሙያ በመሆን ለረጅም ጊዜ ያገለገሉ፣ በከፍተኛ ፍርድ ቤት ዳኛ በመሆን ያገለገሉ፣ በሀገራችን የሴቶች መብቶች እንዲከበሩ የኢትዮጵያ የሕግ ባለሙያዎች ሴቶች ማህበር እንዲመሰረት ከፍተኛ ሚና በመጫወት ማህበሩን በመስራችነትና በስራ አስፈጻሚ ዳይሬክተርነት ያገለገሉ፣ ያላቸውን የሀገር ውስጥና የውጭ ልምድ ታሳቢ ማድረግ ክብርት ወይዘሮ ማዓዛ አሸናፊ በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ምክር ቤት ፕሬዝዳንትነት የተከበረው ምክር ቤት እንዲሾምልኝ በትህትና እጠይቃለሁ።
አዲሷ ተሿሚ የኢትዮጵያ የህግ ባለሙያ ሴቶች ማህበር የቀድሞ ፕሬዝዳንት ወይዘሮ ማዓዛ አሸናፊ ቃለ መሐላ ፈጽመው ሹመታቸውን ተቀብለዋል።
ህግንና ስርዓትን መሰረት በማድረግ
ስራዬን ለመፈጸም
ቃል እገባለሁ።
ወይዘሮ ማዓዛ በህግ ባለሙያ ሴቶች ማህበር ፕሬዝዳንት በነበሩበት ወቅት ያከናወኑት ተግባር ድፍረት ወደ ተሰኘ ፊልም ጽሑፍ ተቀይሮም የሆሊውድ የፊልም ባለሙያዎችን ቀልብ ስቦ እንደነበር ይታወሳል። በተጨማሪም በሴቶች የተቋቋመው የእናት ባንክ አንዷ መስራችና አመራር ናቸው። ጠቅላይ ሚኒስትር አብይ ምክትል ፕሬዝዳንቱን አቶ ሰለሞን አረዳንም ለምክር ቤቱ አስተዋውቀዋል።
በህግ የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪያቸውን በዓለም አቀፍ የኢኮኖሚ ህግ የማስተርስ ዲግሪ ከአምስተርዳም ዩኒቨርሲቲ፣ ሌላ ሁለተኛ ዲግሪያቸውን በህዝብ አስተዳደር MBA ከሃርቫርድ ዩኒቨርሲቲ፣ በዚሁ አሜሪካ በሚገኘው ሃርቫርድ ዩኒቨርሲቲ ሶስተኛ ማስተርሳቸውን በህግ ማስተርስ ዲግሪ ከሃርቫርድ በከፍተኛ ውጤት የተመረቁ። የስራ ልምዳቸው በፌደራል ከፍተኛ ፍርድ ቤት ለረጅም ጊዜ በዳኝነት ያገለገሉ፣ በብዙ ዓለም አቀፍና ሀገር በቀል ተቋማት በሙያ ብቃታቸው የተመሰከረላቸው በመሆኑ ይህ ምክር ቤት መርምሮ የውሳኔ ሀሳቡን እንዲቀበለኝ በአክብሮት ጠይቃለሁ።
አቶ ሰለሞን ኃላፊነታቸውን በብቃት ለመወጣት ቃል ገብተዋል።
ህግና ስርዓትን መሰረት በማድረግ
ስራዬን ለመፈጸም ቃል እገባለሁ።
ከዚህ ሹመት በኋላ ወይዘሮ ማዓዛ አሸናፊን በስልክ አግኝቼ አነጋግሬያቸው ነበር። የጠቅላይ ፍርድ ቤት ፕሬዝዳንትነት ከፍተኛ ስልጣን ነው። ከዚያም በላይ ደግሞ በአሁኑ ወቅት ብዙ ችግሮች የሚነሱበት ኃላፊነትን የሚጠይቅ ቦታ በመሆኑ ሹመቱ ወደ እርሶ ሲመጣ እንዴት ተቀበሉት ብያቸው ነበር።
በሁለት ስሜት ነው የነበረኝ። የመጀመሪያው ደስ ነው ያለኝ፣ ለዚህ ለትልቅ ኃላፊነት መታሰቤ በጣም ደስ ነው ያለኝ። በሌላ በኩል ደግሞ ያንን ያህል እንዳልሹ የኃላፊነቱን ክብደትም ስለማውቀው ከትንሽ ሀሳብም ጋር ነው የመጣሁ ዜናው እና ለተወሰነ ጊዜ አንድ ሳምንት እንደዚህ ማሰብ ነበረብኝ። እዛ በኋላ ግን ያው ይሄ ሀገራችን ልዩ ሁኔታ ስነች በአሁኑ ጊዜ እና እንዲህ አይነት ምናልባት በእድሜ አንድ ጊዜ የሚመጣ አጋጣሚ ሲኖር መቀበል አለብኝ ወደሚለው ጊዜ ተቀብያዋለሁ። ግን አሁን በጣም ደስ የሚል ውሳኔ ማድረግን ተገንዝቤያለሁ።
ጠቅላይ ፍርድ ቤት ብቻውን ጠቅላይ ፍርድ ቤት አይደለም፣ የፌዴራል ከፍተኛ ፍርድ ቤትን መጀመሪያ ደረጃ ፍርድ ቤትን ጭምር ነው የሚያስተዳድረው። የተወሳሰቡ ጥያቄዎች የሚነሱበት ለምሳሌ እንደ ሙስና፣ እንደዚሁም ደግሞ ፍትህ በአግባቡ አለማግኘት ቅሬታዎች የሚነሱበት ትልቅ አካል ነው እና እሱን በተመለከተ ከፍርድ ቤት አካባቢ ከዳኝነት አካባቢ ራቅ ብለው ቆይተዋል እና እንዴት ነው ሊመሩት ያሰቡት? ውይይት ያደረጉበት ሹመቱ ከመቀበሉ በፊት ሲቀርብ ብሎት ጥያቄው
ትክክል ነው? ጥያቄው ሲቀርብልኝ ከተለያዩ የህግ ባለሙያዎች የቅድሞ ዳኞች ጋር ከጠበቆችም ጋር ተነጋግሬያለሁ። እንዳልሽው ያለሁ ከፍርድ ቤት እውነት ነው። ነገር ግን እዚህ የዳኝነቱ የመሪነት ቦታ ትልቁ ስራ መሪነትን የመስጠት ጉዳይ ነው። እንደሚታወቀው እንግዲህ የጠቅላይ ፍርድ ቤት ፕሬዚደንት ስራ አንዱም ያው የዳኝነት ስራ በመሆኑ የዳኝነት ስራ አለበት። ከዛ ውጭ ግን የአስተዳደር፣ የዲፕሎማሲ እንደገና ደግሞ ከአስፈጻሚው ጋር ከህግ አውጪው ጋር መልካም ግንኙነት በመፍጠር የሚሰሩ በርካታ ስራዎች አሉ። ስለዚህ እኔ ፍርድ ቤት ከወጣ በኋላ የተለያዩ ስራዎችን እንሰርቻለሁ፣ ሀገር ውስጥም ሊሆን በዓለም አቀፍ ደረጃ እና እነዚህ ያካበትኳቸው ልምዶች ይሄ እዚህ ቦታ ላይ አመራር ለመስጠት በጣም ይረዱኛል ብዬ ነው የማስበው። እና ስለዚህ እንዳልሽው ቦታው ከባድ ነው፣ ብዙ ስብስብ ጥያቄዎች አሉበት ነው። ነገር ግን አመራር ሰጥቼ ከሌሎች ጋር ተባብሬ ጠንካራ ፊት ፈጥሬ ጉዞውን ጀምራለሁ ብዬ ነው።
ስለዚህ አሁን እንደተረዳሁት ከእርሶ ችግሮቹን ይረዷቸዋል፣ ችግሮቹን ያውቋቸዋል ማለት ነው?
አውቃለሁ። እኔ በኢትዮጵያ ውስጥ የኖርኩት ለእኔ ትልቅ አንድ ጥቅም ያለኝ ዓለም አቀፍ ድርጅት ብሰራም ከኢትዮጵያ አልወጣሁም በስራዬ እና ከህብረተሰቡ ጋር ነው የምኖረው። ህብረተሰቡ ውስጥ ነው ያለሁት። ከህግ ባለሙያዎች ጋር እገናኛለሁ እና አለኝ ጠቅላላ ግንዛቤ አለኝ።
ሌላው እንግዲህ እንዳልኩት የዳኞች ከሙስና ጋር በተያያዘ ከሚነሳው ችግር፣ ፍትህ ለማግኘት የሚወስደው ጊዜ፣ ከሱ ከሚነሳው ችግር በተጨማሪ በዳኞች በኩል ደግሞ በነጻነት የመስራት የዳኞች ነጻነት አለመጠበቅ፣ እንደዚሁም የዳኞች አስተዳደር ጉባኤ የተወከሉት ለምሳሌ ዳኞች አንድ ዳኛ ብቻ መወከሉና በባለስልጣናት መያዙ የዳኞችን ነጻነት ይሻማል የሚል ቅሬታ ደግሞ ይሰማል። በዚህ በኩልስ ይሄ መረጃ አለዎት? ይሄንን ጉዳይ ለመዳሰስስ ለመንካትስ ያሰቡት ነገር አለ?
የኃላፊነት ጥያቄ ሲቀርብልኝ የመጀመሪያው ውይይት ያደረኩት ከኃላፊዎች ጋር የዳኝነት ነጻነት ኢትዮጵያ ውስጥ ለማምጣት መስራት መቻሌን ነው ማረጋገጥ መጀመሪያ የፈለግኩት። ይሄንን አሁን ያለው የመንግስት አመራር ፍላጎት እንደሆነ ጥርጣሬ አልነበረኝ። ምክንያቱም እኔ ነጻ ሰው ነኝ፣ የትኛውም ፖለቲካ ወገንተኝነት የለኝም። ስለዚህ እኔ ለዚህ ኃላፊነት ስጠየቅ ፍርድ ቤቱ ነጻ ፍርድ ቤት እንዲገነባ ኃላፊዎቹ ህዝብ ተወካዮች ምክር ቤቱን ጭምር ዛሬ ባደረገው ውሳኔ አረጋግጠልኝ። ከዛ ውጭ በግል ካረኩት ውይይት ሌላ ትላንትና ሚኒስትር ዶክተር አብይ አህመድ ፍራንክፈርት ባደረጉት ንግግር ነጻ ፍርድ ቤት ማቋቋም ትልቁ ራዕያቸው የመንግስታቸው ራዕይ እንደሆነ ገልጸዋል። ዛሬም ፓርላማ እኔንና የዳኞች አስተዳደር ጉባኤ አወቃቀሩ ምን ይመስላል፣ ተግባሩ ምንድን ነው፣ በምን መልኩ ቢሻሻል ነው ወደ ፈለግነው ፍትህን ወደ ህዝብ ለማድረስ የምንችለው የሚለው ሁሉ እንግዲህ የሚታዩ ናቸው ማለት ነው። እና ይሄ የጋራ ራዕይ ካለ አስፈላጊ እርምጃዎች ሁሉ በሂደት ይወሰዳሉ፣ መሻሻል ያለባቸው እርምጃዎች ሁሉ ይወሰዳሉ ማለት ነው። መሻሻል አስፈላጊ የሚሆኑ እርምጃዎች ይወሰዳሉ ማለት ነው።
እንግዲህ ዛሬ ለሀገር ውስጥ መገናኛ ብዙሀን አጭር በሰጡት ቃለ ምልልስ በህግ አምላክ የሚለው አባባል የሚከበርበትን የፍትህ ስርዓት ለመገንባት እንግዲህ እንሰራለን ብለዋል እና ምን ማለት ነው? እስቲ ለእኛም ለአድማጮቻችን ያብራሩልን እሱን በተመለከተ።
አዎ እዛ ኢንተርቪው ላይ እንዳልኩት እኔ ድሮ በማድግበት ጊዜ የህግ አምላክ ሲባል ከፍተኛ ክብደት ነበረው። ሰዎች አንድ ሰው የህግ አምላክ ሌላውን ሲል መንገድ ላይ እንኳን ይቆማሉ። ያ ምንድን ነው? የህግን የበላይነት ላይ ህዝቡ ከፍተኛ አመኔታ ነበረው። አሁንም የኢትዮጵያ ህዝብ ህግ ወዳጅ ነው፣ ህግ አክባሪ ነው። ነገር ግን ፍትህ ሊደርስ ስላልቻለ ወደ ህዝቡ ህግ ላይ ያለው እምነት በመጠኑም ቢሆን እየተቀነሰ እየተሸረሸረ መጥቷል። እንግዲህ ህግ ወረቀት ላይ ብቻ መሆኑ በቂ አይደለም። ህግን ተግባራዊ የሚያደርገው መጨረሻ ላይ ፍርድ ቤት ነው። አንድ ሰው በመንግስት አካል ቢበደል ወይንም ደግሞ በሌላ ግለሰብ ቢበደል መጨረሻ ላይ መፍትሄ የሚያገኘው ከፍርድ ቤት ነው። ፍርድ ቤቶች ደግሞ የተቀላጠፈ ፍትህ ፖለቲካ ጫና እንዲሁም ደግሞ ከሙስና የጸዳ ፍትህ መስጠት ካልቻሉ ህግ ራሱ ትርጉሙን ያጣል ማለት ነው። እና በዚህ ምክንያት እንግዲህ የህግና የፍትህ ግንኙነትንም ህዝቡ እንደገና በአዲስ መልክ እንዲረዳውና ይሄ ግንኙነቱ ትርጉም እንዲያገኝ እንሰራለን ብዬ ነው የማስበው።
እንግዲህ ወይዘሮ መዓዛ፣ ጠቅላይ ሚኒስትር አብይ አህመድ አዲሱን ካቢኔያቸውን ከማቋቋም ጀምሮ ሴቶችን የመሾም ሴቶችን ወደ አመራር ቦታ የማምጣት አካሄድ የፈጠረው እድል ነው ወይስ እርሶ ብቃት አለኝ ይሄንን ቦታ መምራት እችላለሁ እንዳሉት በህግ አምላክ ተብሎ ሰዎች የሚቆሙበትን ህግ የተረጋገጠበትን ወይም የፍትህ ስርዓቱ የሚሻሻልበትን ስርዓት የመገንባት አቅም አለኝ ብለው ያስባሉ?
እኔ በቂ ልምድ በቂ አቅም አለኝ ብዬ አምናለሁ። ጠበቅብኝን ለመፈጸም ሁኔታው ስራው ከባድ ነው። ነገር ግን ከእኔ ከፍተኛ ልምድ በዚህ አካባቢ ያላቸው ሰዎችን ሊኖሩ ይችላሉ። ነገር ግን እኔ ባለኝ የአመራር ችሎታ ቡድን መስርቼ በመስራት ችሎታዬ ያለውን ነገር ከሀገር ውስጥ የሚሆን ከሀገር ውጭ ያለውን እውቀት በመጠቀም ለውጥ ለማምጣት እንችላለን ብዬ ነው የማምነው። የህግ ባለሙያዎች ሀገር ውስጥ ያሉትን በሀገራችን ባለው የፍትህ ሁኔታ ባለው ጉድለት ብዙ የሚቆጩ ናቸው። ብዙ ሰው አስተዋጽኦ ለማድረግ ይፈልጋል። ስለዚህ ያንን የማስተባበርና የዛን ብሎ አቅም የመጠቀም የአመራር አቅም ስላለኝ በራሴ በሙሉ እምነት አለኝ ይህንን ኃላፊነት እወጣዋለሁ።
የህገ መንግስቱ አጣሪ ጉባኤ ሊቀመንበርም ይሆናሉ እና በአሰራር እስካልተቀየረ ድረስ የጠቅላይ ፍርድ ቤት ፕሬዚዳንት የህገ መንግስት አጣሪ ጉባኤ ፕሬዚዳንትም ይሆናል። ይሄ ቦታ ደግሞ ከሀገሪቱ ውስጥ አሁን በተለይ በተለያየ ቦታ የሚነሱት ህገ መንግስቱን ተከትሎ የሚነሱት ጥያቄዎች በቀጥታ ወደዛ የመምጣት እድላቸው ሰፊ ነው የሚሆነው እና እሱንስ እንዴት ነው የሚመሩት?
በህገ መንግስታችን እንደተቀመጠው የህገ መንግስት አጣሪ ጉባኤ ነው ህገ መንግስቱን የመተርጎም ስልጣን የተሰጠው። በእኛ ሀገር ፍርድ ቤቶች አይደሉም። በሌላ ሀገር የመደበኛ ፍርድ ቤቶች፣ በተለይ የበላይ ፍርድ ቤቶች ህገ መንግስት የመተርጎም ስልጣን አላቸው። ወይንም ደግሞ ህገ መንግስታዊ ፍርድ ቤት የሚባል የተለየ ፍርድ ቤት ይቋቋማል። የእኛ ሀገር ግን ትንሽ ለየት ያለ ነው ህገ መንግስት ውስጥ የተቀመጠው እና እንዳልሹ በፌዴሬሽን ምክር ቤት ያለው የህገ መንግስት አጣሪ ጉባኤ ነው የህገ መንግስት የመተርጎም ስልጣን የተሰጠው። ስለዚህ እኔም በግሌ ህግ ባለሙያ ስቶች ማህበር ያለው በማህበራችን በኩል ለህገ መንግስት አጣሪ ጉባኤ ጉዳይ አቅርበን እናውቃለን። ህገ መንግስታዊ አይደለም ብለን ያመንበትን ፍርድ ለአጣሪ ጉባኤ ውሰድ ውሳኔ የተገኘበት ሁኔታ አለ እና የማውቃቸው እና የተከታተልኳቸው ጉዳዮችም አሉ። ስለዚህ የዚህ የአጣሪ ጉባኤውን የመሰብሰብና
መምራትም ችግር አይኖርም። በጣም አመሰግናለሁ ወይዘሮ መዓዛ። የመጀመሪያ ቀን ላይ ነው ያገኘኑት። እርስዎም እንደጠቀሱት ደግሞ በጣም ብዙ ጉዳዮች እንደሚጠብቁት ተናግረዋልና መልካም የስራ ዘመን እያልን በቀጣይ ደግሞ ምን አከናወኑ ምን ሰሩ ብለን ጠብቀን መልሰን እንደውላለን። መልካም የስራ ጊዜ ይሁንልዎት።
በጣም አመሰግናለሁ ጽዮን።
የዕለቱን አብይ ርዕስ ነበር ያደመጥነው። ወደ መጽሔቱ ዝርዝር እንሄዳለን። የትግራይን ክልል ከአማራ ክልል የሚያገናኘው አላማጣ ቆቦ መስመር ለተሽከርካሪዎች ከተዘጋ 4 ቀናት አስቆጥሯል። መንገዱ የተዘጋው በአላማጣ ከተማ የታሰሩ ሰዎች እንዲፈቱላቸው በጠየቁ የቆቦ ከተማ ወጣቶች ነው ተብሏል። የሰሜን ወሎ ዞን ፖሊስ መምሪያ እንዳስታወቀው ችግሩን በሰላማዊ መንገድ ለመፍታት ውይይት እየተካሄደ ነው። የአላማጣ ከተማ ነዋሪዎች በበኩላቸው መንገዱ በመዘጋቱ ለስራቸው እንቅፋት እየፈጠረባቸው መሆኑን ይናገራሉ። ሙልጌታ አጽባ ከመቀሌ ዘገባ ልኳል።
ትግራይ ከአማራ ክልል የሚያዋስናትና ወደ መሃል ሀገር ማመላለሻ የሆነውን ቆቦ መስመር መንገድ ተዘግቷል። ይህ መንገድ የተዘጋው ከ10 ቀናት በፊት ባላማጣና አካባቢዋ በተፈጠረው ግጭት የሰው ሕይወት ጠፍቷል፣ ንብረትም ላይ ጉዳት ደርሷል። ከዚህ ጋር በተያያዘ የቆቦና አካባቢዋ ነዋሪዎች መጀመሪያ መንገድ ዘግተው እንደነበረ ነው የሰሜን ወሎ ዞን ፖሊስ መምሪያ አዛዥ ኮማንደር ሀብታሙ ሲሳይ የተናገሩት። መንገድ መጀመሪያ ሲዘጋ በመረዳዳት እንደተከፈተ የገለጹት ኮማንደሩም ኋላ ግን ከቆቦ ወደ ትግራይ የገቡት ተሽከርካሪዎችና ሰራተኞች ተደብድበዋል በሚል ዳግም እንደተዘጋ ገልጿል።
ምንም አሁን ከትግራይ አይደለም ሙሉ ዝግ ነው። ለማንኛውም ተሽከርካሪ ዝግ ነው። በቃ አላማጣም ከዋጃም ከየትኛውም አያልፍም። ዝግ ነው። በቃ ሙሉ ዝግ ነው ተሽከርካሪ። ሁለተኛ ተሽከርካሪ ላይ እንጂ ምንም አይነት የንብረትም ሆነ ሰው ላይ የደረሰ ጉዳት የለም። ሰውም ላይ የሚደረግ እንግልት የለም በአሁኑ ሰዓት ማለት ነው። እንዳሁም በእግር የሚመጡት በትራንስፖርት የቀረበላቸው የተሸጋገሩ ነው። የትራንስፖርት ግንኙነት ነው የተቋረጠው እንጂ በሰዎች ላይ የሚደርስ እንግልትም ሆነ በንብረት ላይ የደረሰም ጉዳት የለም።
የቆቦ ከተማ ነዋሪ የሆነው አበበ ጫኔ የተባለ አስተያየት ሰጪ መንገዱ የዘጋው አካላት ፍላጎታቸው ባላማጣ ከተማ ያለውን ልዩ ኃይል ወደ ነበረበት እንዲመለስና በከተማው በተፈጠረ ግጭት የተነሳ የታሰሩትን ደግሞ ያለ ቅድመ ሁኔታ እንዲፈቱ በመጠየቅ መሆኑ ገልጿል።
የቆቦ ከተማ ህዝብ ደግሞ ያለው ይህን በመቃወም የታሰሩ ሰዎች አሁን መንገዱን ዘግተዋል። መንገዱ ዘግቶ መሄዳት ደግሞ ያለምንም ቅድመ ሁኔታ አንደኛ የታሰሩ ሰዎች ይፈቱ ነው። ባለሀብቶች፣ የምግብ ሰራተኞች፣ ሰራተኞች ታስረዋል። ያለምንም ቅድመ ሁኔታ እነዚህ ሰዎች ይፈቱ። ምንም አይነት ወንጀል ታሰሩ ከዛ ውስጥ ደግሞ ልዩ ኃይሉ ከህዝቡ ቁጥር በላይ ነው ያለውና ህዝቡ መውጣት ጉዳ ሳትታል አሁንም ይህ ስለሆነ እሱ ወደ ቀድሞ ወደነበረበት ሁኔታ ይመለስ የሚል ነው ጥያቄው። የቆቦ ከተማ ወጣት ማለት ነው።
ባላማጣ ከተማ ለተፈጠረው እናንተ በምን ምክንያት ነው ይህንን ማለት የቻላችሁት ብዬ ጠይቄዋለሁ። በሁሉም የኢትዮጵያ አካባቢ የሚፈጠረው ነገር ያገባናል፣ እንኳን የአላማጣ ከተማ የቅርባችን ሲል መልስ ሰጥቷል። መንገዱን የተዘጋው በአካባቢው ማህበረሰብ በተለይ በወጣቱ ነው። ከትግራይ ክልል ይሁን ከአማራ ክልል ተጓዦች በሁለቱም ክልሎች ወሰን ሲደርሱ መንገድ በመዘጋቱ የዘጉት አካላት ደግሞ ለተሳፋሪዎች በማውረድ በእግራቸው ወሰኑን እንዲሻገሩ እያደረጓቸው ነው። ጉዟቸውንም በሌላ መኪና ይቀጥላሉ እንጂ መኪና ማለፍ አይፈቀድላቸውም። አንዳንድ ሰዎች ደግሞ በባጃጅ በመጠቀም በውስጥ ለውስጥ በበረሃ እየተሻገሩ ናቸው ተብሏል። የአላማጣ ከተማ ነዋሪ የሆነው ስሙ እንዲጠቀስ ያልፈለገ በንግድ ስራ የተሰማራ አስተያየት ሰጪ ከአዲስ አበባ ንብረቱን ጭኖ ወደ ከተማው እየተመለሰ በነበረበት ጊዜ መንገድ በመዘጋቱ ንብረቱ ቆቦ ትቶ ወደ አላማጣ ብቻውን መምጣቱ ገልጿል።
ከአዲስ አበባ እየመጣሁኝ አላማጣ ነዋሪ ነኝና ያው ንብረት ይሄን በግድ እንዲገባልኝ ይፈልግ ነበር። ግን ያው እዛ በቆቦ ባለው ችግር ምክንያት ቃያን በግድ ያልገባም። እኔም ለእንግሊዝ ተዳርግ ያለውም ንብረቴ ቆቦ ነው ያለው። እኔ ገብቻለሁ አለማጣ መንገዱ በመዘጋቱ በግሬ ነው የመጣሁት። ራሱ ከቆቦ ዋጫ በግሬ ነው የገባሁት። መንግስቴም የሚያደርገው ነገር ካለ ምን አለ ሰላም ቢያደርግልን ደስ ይለን ነበር። መንገዱን ቢያስተካክልንና የሆነ ነገር መፍትሄ ቢሰጠን ደስ ይለን ነበር።
መንገዱን ዳግም ከተዘጋ 4 ቀናት ማስቆጠሩን የገለጹት ኮማንደር ሀብታሙ ይህንን በሰላማዊ መንገድ ለመፍታት ውይይት እየተካሄደ መሆኑን ገልጿል።
መንገዱ ዘግቷል። መንግስት በቃ መፍትሄ ይስጠን ነው። በቃ መንግስት መፍትሄ አካባቢው ጋር ሁለቱም መንግስታቶች ሁለቱም ክልሎች ተቀራርበው በቃ የጋራ መፍትሄ ያስቀምጡልን ነው። በቃ ስጋት አለብን። ወደ ባሰ ግጭት ከመግባታችን በፊት መፍትሄ ይምጣና መንገዱን ዘግተን መንግስት ለጠየቅናቸው ጥያቄ ምላሽ ይስጥ ነው በቃ ጥያቄያችን።
ለአሜሪካ ድምፅ ሙልጌታ አጽባሃም እመቀለም።
ሙልጌታ አጽባሃን ለዘገባው እናመሰግናለን። የአሜሪካ መንግስት የዶክተር አብይን የለውጥ አካሄድ እንደሚደግፍ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር ተናገሩ። አምባሳደሩ ዛሬ በጅማ ጉብኝት ያደረጉ ሲሆን ከጅማ ዩኒቨርሲቲ ተማሪዎች ጋርም ውይይት አድርገዋል። ሙክታር ጀማል ዝርዝር ዘገባ አለው።
በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር በዛሬው ዕለት በጅማ ባካሄዱት ጉብኝት አሜሪካን ኮርነር የሚባለውን በጅማ የሚገኝ ቤተ መጻሕፍትን በመጎብኘት እዛ ውስጥ ያሉትን ወጣቶች ተሰጥኦና እንቅስቃሴያቸውን አበረታተዋል። በመቀጠልም በጅማ ዩኒቨርሲቲ በነገይቷ ኢትዮጵያ ሀገር ግንባታ ላይ የወጣቶች ሚና በሚል ርዕስ አምባሳደር ማይክል ሬይነር ሰፊ ንግግር አድርገዋል። በንግግራቸው ውስጥም ወጣቶች የበለጠውኑ ጠንክረው ሰርተው ሀገር ለመለወጥ ድርሻ እንዳላቸውና ይህንንም ለማድረግ እንዲነሳሱ ለወጣቶች ጥሪ አቀርበዋል። ይህን ተከትሎ በውይይቱ ላይ የተሳተፉ የጅማ ዩኒቨርሲቲ ተማሪዎችም ለአምባሳደር ማይክል ሬይነር መንግስታቸው ኢትዮጵያን በሐሳብና በእውቀት ሽግግር ሊደግፍ እንዲችል ጥሪያቸውን አቀርበዋል።
Now in Ethiopia the participation or the role of the Keros is very high. So what you advise to keep this change online or on a positive way for our Keros?
በኢትዮጵያ ይህንን ለውጥ ለማምጣት ወጣቶች ትልቅ አስተዋጽኦ አበርክተዋል። ይህንን ለውጥ ወደ መንገድ አስገብቶ የተሻለ ለመገንባት ኢትዮጵያ ምን ያስፈልጋታል ብለው ነው እርሱ አምባሳደርኛንም ይመክሩን። የወጣቶቹ አስተዋጽኦ ከዚያ አንጻርስ እንዴት ነው መቃኘት ያለበት ብሎ ነው የጠየቀው።
አምባሳደር ማይክል ሬይነርም የተነሳው ጉዳይ ትክክል መሆኑን አንስተው በተለይ በአሁን ጊዜ ለውጥ ውስጥ ያለችዋን ኢትዮጵያን ለመደገፍ መንግስታቸው በትጋት እንደሚሰራም ተናግረዋል።
እኛም በስራው ውስጥ አለን። የዩናይትድ ስቴትስ ምሁራን በኢትዮጵያ ዩኒቨርሲቲዎች ውስጥ እንዲያስተምሩ የምናመጣበት መርሃ ግብር አለ። የኢትዮጵያን ምሁራን ወደ ዩናይትድ ስቴትስ የምንወስድበትም የልውውጥ መርሃ ግብር አለ። ከመካከላችሁ በዚያ መርሃ ግብር ውስጥ የተሳተፋችሁ ያላችሁ ይመስለኛል። እስካሁን ያልተሳተፋችሁም በቅርቡ ትሳተፋላችሁ የሚል ተስፋ አለኝ። ብዙ መስራት እንዳለብን ብዙዎቻችን እንስማማለን ብዬ አስባለሁ። የዶክተር አብይ ራዕይ ወደ እውንነት እንዲመነዘር ለኢትዮጵያውያን በተለይ ደግሞ ለወጣት ኢትዮጵያውያን ችግሮች መሰረታዊ ምክንያቶች መፍትሄ ለማግኘት ማድረግ የምንችለውን ሁሉ ማድረግ ይኖርብናል።
ጅማ ዩኒቨርሲቲ ይህንን አይነት ውይይት ማዘጋጀት ያስፈልገው ወጣቶቹ በለውጥ ውስጥ ትልቅ አስተዋጽኦ ሲያበረክቱ እንደመቆየታቸው መጠን አሁንም የሀገር ግንባታ ላይ የራሳቸውን አሻራ እንዲያስቀምጡ ተፈልጎ መሆኑን የጅማ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ፍቅሬ ለሜሳ ለአሜሪካ ድምጽ ተናግረዋል።
ምክንያቱም እንደ ሀገራችን አብዛኛው ዜጋ ወደ 70% የሚሆነው ወጣት ነው። እነዚህም ደግሞ ብዙዎቹ ትምህርት ቤት ላይ ነው ያሉትና የዚች ሀገር ዕጣ ፈንታ እነዚህ ላይ የተመሰረተ ነው ማለት ነው። ያ ከሆነ ደግሞ የተለያዩ ልምዶች መቀሰም አለባቸው በወጣቶች። ስለዚህ ሌሎች ሀገሮች ልምድ ምን ይመስላል? አሜሪካ ወጣቶች ምንድን ነው የሚሰሩት? አገሪን ትራንስፎርም ከማድረግ አንጻር ወደፊት ለማሳደግ ከሚደረገው እንቅስቃሴ አንጻር ምን መሆን አለበት የሚለውን አምባሳደሩ ልምዳቸውን ተማሪዎቻችንና ሰራተኞቻችን እንዲሼር እንዲያደርጉ ነበር ማለት ነው።
አምባሳደር ማይክል ሬይነር ወደ ጅማ ከመጡበት አንደኛው ሌላኛው በነገው ዕለት የሚከወነው የጅማ አባጅፋር ቤተ መንግስት ጥገናን በተመለከተ ከእድሜው ብዛት እርጅና ተጫጭኖት አደጋ ላይ እየወደቀ ነው እየተባለለት ያለው የአባጅፋር ቤተ መንግስት በአሜሪካ መንግስት ድጋፍ የቅርስ እደሳ ብቃትና ዕውቀቱ ባላቸው ባለሙያዎች ተደግፎ ጉዳዩ እንዲከናወን አምባሳደሩ ይህንን መክፈቻም ለማድረግ ወዲህ መምጣታቸውን የጅማ ከተማ ከንቲባ አቶ መክዩ ማመድ ነግረውኛል።
በአሜሪካን ድጋፍ በጅማ ከተማ የሚሰሩ የተለያዩ ፕሮጀክቶች አሉ። ለምሳሌ ቤተ መጻሕፍቶች አሉ። እንዲሁም በጤና በሲዲሲ በሆስፒታል ዙሪያ ላይ የሚሰሩ ነገሮች አሉ። የበለጠ ደግሞ በቀጣይ የሚሰራቸው ስራዎች አሉ። በጤና በትምህርትና እንዲሁም በወጣቱ አካባቢ ላይ የሚሰራቸው ስራዎች አሉ። በዚህ ጉዳይ ላይ ሰፊ ውይይት ለማድረግና በዚህ ላይ አንድ መግባባት ላይ መድረስ ይህን ሁለት ዓላማ ይዞ ዛሬ ጅማ ለጉብኝት ይገኛሉ ማለት ነው።
ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከጅማ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ሰዓቱ ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል። ይህ ወደ ቀዳሚው የሁለተኛ ክፍል ቅንብር እናልፋለን።
ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በተለያዩ የአውሮፓ ሀገሮች ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ጋር ኢትዮጵያ ውስጥ ባሉ የማህበረሰቡ ጉዳዮች ዙሪያ ጥያቄና መልስ አካሂደዋል። በትናንትናው ምሽት ለዛሬ ይዘን እንደምንቀርብ ቃል ገብተን ነበርና ጽዮን ግርማ እነሆ ሁለተኛውን ክፍል ይዛ ቀርባለች።
ጠቅላይ ሚኒስትር አብይ አህመድ ትላንት በጀርመን ፍራንክፈርት አሬና ስታዲየም ከኢትዮጵያውያንና ትውልደ ኢትዮጵያ የአውሮፓ ነዋሪዎች ጋር ባደረጉት ውይይት ከተለያዩ ማህበረሰብ ተወካዮች ብዙ ጥያቄዎች ቀርበውላቸው ነበር። ጥያቄዎቹ ኢትዮጵያ ውስጥ ባሉ ወቅታዊ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ የአየር ንብረት ጉዳይንም ጭምር የዳሰሱ ነበሩ። የአካባቢያዊና ከምስራቅ አፍሪካ ሀገራት ጋር ያሉ ግንኙነቶችን በተመለከተም ጥያቄዎች ተነስተዋል። ተደጋግመው የተነሱትና ትኩረት የተደረገባቸው ጥያቄዎች በሀገሪቱ ውስጥ ያሉ የእርስ በርስ ግጭቶች፣ መፈናቀል፣ የብሔርና የአንድነት አነጋጋሪ ጉዳዮችም ነበሩ።
ከሰላም ማረጋገጫ ዲሞክራሲያዊ መሳሪያዎች አንዱ የህግ የበላይነትን ማስከበር ሲሆን ይህን ለማድረግ ምን እርምጃዎች ለመውሰድ አቅደዋል?
አቶ አፈወርቅ ተፈራ የተባሉ የኢትዮጵያውያን ውይይትና ትብብር መድረክ እንደተወከሉ የተናገሩ ግለሰብ ካቀረቧቸው ጥያቄዎች የተወሰነውን ክፍል ቀንጨብ አድርጌ ነበር ያስደመጥኳችሁ። በሀገሪቱ የህግ የበላይነት መከበር አስፈላጊነትን ያስገነዘበ ጥያቄም ተነስቶ ነበር።
ከሰላም ማረጋገጫ ዲሞክራሲያዊ መሳሪያዎች አንዱ የህግ የበላይነትን ማስከበር ሲሆን ይህን ለማድረግ ምን እርምጃዎች ለመውሰድ አቅደዋል?
የተቋማት ገለልተኝነትም ተጠይቋል። በአገሪቱ ውስጥ በአሁኑ ወቅት እየተለመደ የመጣ ነው የተባለ የደቦ ፍትህም ተነስቷል። ስዊዘርላንድ ከሚኖሩ ኢትዮጵያውያን መላካቸውን የገለጹት አቶ ንጉሱ ለገሰ ብዙ ጥያቄዎችን አንስተዋል።
በአሁኑ ጊዜ በህዝባችን ላይ በተለያዩ ኃይሎች እየተካሄደ ያለው የወከባ የመፈናቀልና አልፎ አልፎም የግድያ ሁኔታ በአስተማማኝ ሁኔታ የሚቆመው መቼ ነው?
ከቤልጅየም የመጡት ህሊና በለጠም የተባሉ ከውጭ ሀገር ወደ አገሩ ውስጥ ከገቡ ድርጅቶች ጋር ስለተደረጉ ስምምነቶች ጠይቀዋል።
የትጥቅ ትግልን አማራጭ ይዘው ይታገሉ ከነበሩ የተለያዩ ድርጅቶች ጋር ያደረጋቸዋቸው ስምምነቶች በምን መርሆችና መግባባቶች ላይ የተመሰረቱ ናቸው? እና ከኤርትራና ከሌሎች መካከለኛው ምስራቅ ሀገራት በምን አግባብና የውጭ ግንኙነት ፖሊሲ ኢትዮጵያ ብሔራዊ ጥቅሟን የምታራምደው?
የኔዘርላንዱ አቶ ስራፊል ደግሞ የለውጡን ቀጣይነት የተመለከተ ጥያቄ አንስተዋል።
የተገኘው ለውጥ አስማኝና ዘላቂ እንዲሆን ለማድረግ እንዲሁም ተቋማዊ መሰረት እንዲኖረውም
የተለያዩ ክልሎችና ከተሞች ጉዳይ በስም እየተጠቀሱ ተነስተዋል፣ ተዳሰዋል። አዲስ አበባም አልተረሳችም።
የአዲስ አበባ ከተማ ባለቤትነት ጥያቄ ከመቼውም በላይ በአንዳንድ ብሔርተኛ ድርጅቶች ጎልቶ እየተሰማ ነው። መንግስት እስካሁን ስለ አዲስ አበባ ባለቤትነት ጥርት ያለ አቋም አላሰማም። በተጨማሪም አዲስ አበባ ራሱን በራሱ የማስተዳደር ህጋዊ መሰረት ያለው የከተማ ምክር ቤት አባል ያልሆኑ ፖለቲከኞች ሲሾሙ ይታያል። ይህ ሁኔታ ችግሩን ይበልጥ አያሳስበውም ወይ? የእርሶ መንግስት የአዲስ አበባን ባለቤትነት በተመለከተ ያለው ቁርጥ ያለ አቋም ምንድን ነው?
ጠቅላይ ሚኒስትር አብይ ውይይት ሲያደርጉ የረሱት ማህበረሰብ ክፍል አለም ተብለዋል።
የተለያየ ህብረተሰብ ክፍሎችን እንዳወያይ ታወቃል። ነገር ግን አጠገው ያለውን የአዲስ አበባ ነዋሪያ በተለይም ደሃውን ህብረተሰብ ክፍል እስካሁን አላናገሩትም እና በዚህ ላይ የታሰበ ነገር ካለ
ጠቅላይ ሚኒስትሩ በጥያቄዎቹ ላይ ምላሽ ሰጥተውባቸዋል። ችግሮችና ፈተናዎች እንዳሉም አረጋግጠዋል። ግን ደግሞ እንሻገራቸዋለን ሲሉ ተስፋ ሰጥተዋል። እርሳቸው ስልጣን ላይ ከወጡ ጊዜ ጀምሮ ችግሮች መበራከታቸውን መነሳቱን በተመለከተም
በአሁኑ ወቅት ሰላም የለም፣ በተለይ እርሶ ከመጡ በኋላ እዚህም እዚያም ችግር በስቷል የሚልና አያይዘውም የህግ የበላይነትን ጉዳይ አንስተዋል። እውነቱን ለመነጋገር ኢትዮጵያ ከ7-8 ወር በፊት በተለያየ ፖኬት ያለ ችግር ሳይሆን እንደ ሀገር ከፍተኛ መናጥ ውስጥ የወደቅንበት እንደ ሀገር መቀጠላችንም አሳሳቢ የሆነበት ጊዜ ነበር። ዛሬን በምንም መመዘኛ ከዚያ ጊዜ ጋር እንዳታመሳስሉት፣ በብዙ እጥፍ እንሻላለን። በርግጥ የዛሬው ይብሳል ብለው የሚናገሩ ሰዎች እንዳሉ አቃለው። የዛሬው አይብስም፣ የነገው ደግሞ እጅግ የተሻለ ይሆናል።
በሀገሪቱ የህግ በላይነት ማረጋገጥን በተመለከተ በሰጡት ምላሽ ደግሞ
በአጭር ቋንቋ የህግ በላይነት ይረጋገጣል፣ ብዙ ታግሳችኋል፣ አሁን ጥቂት ቀን ታገሱ።
መፈናቀል መቼ ቆማል ለሚለው ጥያቄ ምላሽ ነበራቸው።
መፈናቀል መቼ ቆማል ለተባለው አፈናቃዮች መፈናቀል ነውር መሆኑ ሲገባቸው አንድን ብሔር አንድን ቡድን ማፈናቀል ብቻ ሳይሆን ፈንጋዮችና አፈናቃዮች ካሉ ሚስቶቻቸውንም ገፍትረው ከቤታቸው ማውጣታቸው ስለማይቀር ማቀፍ እንጂ መገፍተር የማያዋጣ መሆኑን በተደጋጋሚ በማስተማር ሲቀየር ይቆማል።
የመንጋ ፍትህ መበራከት አሳሳቢ ነው ለተባለውም ያሉት አለ።
አሁን ያለው ሁኔታ አምባገነን መንግስት አያስፈልገንም፣ ዴሞክራሲ ያስፈልገናል፣ ሰላም ያስፈልገናል፣ ልማት ያስፈልገናል ብለው አምርረው የታገሉ ህዝቦች መንግስት ዴሞክራሲ ያስፈልጋል ሲል የመንጋ አምባገነኖች ግን ተበራክተዋል። አምባገነንነት የማያስፈልገው ለመንግቻ ሳይሆን ለመንጋ ቡድንተኞች ጭምር ነው። ህግ የሚያስፈልገው
አድማጮች፣ ጠቅላይ ሚኒስትር አብይ ወቅታዊና አንገብጋቢ ናቸው ባሏቸው ጥያቄዎች ላይ የሰጡትን ምላሽና አጠቃላይ የውይይቱን ይዘት የሚዳስስ ቀጣዩን ፕሮግራም ቅዳሜ ምሽት ይጠብቁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። አሁን አድማጮች፣ ሳይንስና ህይወት ይቀጥላል።
በልማትና በቴክኖሎጂ ወደ ኋላ የቀሩ ናቸው በሚባሉ አገሮች ውስጥ የማህበራዊ ሚዲያው የጎላ ጥቅም ሊያስገኝ የሚችልበት ሁኔታ እስካሁን አልተመቻቸም የሚሉ ብዙ ናቸው። በተለይ በሃይማኖት፣ በቋንቋ፣ በዘር፣ በባህል ባለብዙ ስብጥር ህዝቦች ባሏቸው አገሮች ውስጥ የማህበራዊ ሚዲያ አጠቃቀም ጥንቃቄ ሊደረግበት ይገባል የሚሉም አሉ። የጋዜጠኝነትና የኮሙኒኬሽንስ መምህር ዶክተር ዘነበ በየነን የሎስ አንጀለስ ሪፖርተራችን ዳንኤል አርጋው አነጋግሯቸዋል።
ማህበራዊ ሚዲያዎች ከሚሰጧቸው ዘርፈ ብዙ ጠቀሜታዎች መካከል ማህበራዊ፣ ኢኮኖሚያዊ ብሎም ፖለቲካዊ ይዘት ያላቸውን ርዕሶችን በማንሳት ሐሳብ ለሐሳብ ለመለዋወጥ የሚረዳ አይነተኛ የጋራ መገልገያ የመረጃ ማስተላለፊያ ዘዴ ነው። ዋና ዋና ተብለው ከሚታወቁት ማህበራዊ ሚዲያ መካከል ፌስቡክ፣ ትዊተር፣ ዋትስአፕ፣ ቴምብለር፣ ኢንስታግራም እና ስናፕሻት የመሳሰሉት ናቸው። ማህበራዊ ሚዲያ ከሚሰጧቸው መጠነ ሰፊ ጠቀሜታዎች ጎን ለጎን ለእኩይ ዓላማ እየዋለ መሄዱንም በመስኩ ጥናት ያደረጉ ባለሙያዎች ይናገራሉ። ከቅርብ ጊዜ ወዲህ በአንዳንድ ተጠቃሚዎች ዘንድ እያየ ያለ ነው አንጻር ለዚህ ሆነኛ ማሳያ ነው። ህዝብን ከህዝብ ጋር አደጋው ሊጥሉ የሚችሉ የሐሰት ዜናዎችን በማሰራጨት ለግጭትና ጥላቻ እንዲሁም ለስነ ልቦና ቀውስ እየዳረጉ መሆኑም ይታወቃል። ሀገራዊ አንድነትን ለመናድ ሌት ተቀን በህቡ የፌስቡክ አካውንት በመክፈት የተዛባ መረጃ ለህዝቡ በማቀበል የሚሰሩ መኖራቸውም የአደባባይ ምስጢር ነው። በዩኒቨርሲቲ ኦፍ ሚሲሲፒ የጋዜጠኝነትና ኮሙኒኬሽን መምህርና የዓለም አቀፍ ፕሮግራሞች አስተባባሪ እንዲሁም በአዲስ አበባ ዩኒቨርሲቲ በምርምር ጥናት በአሁኑ ጊዜ ረፍት ላይ ያሉት ዶክተር ዘነበ በየነ የማህበራዊ ሚዲያ አጠቃቀምና የወደፊቱ ፈተናዎቹ በሚሉና በማህበራዊ ሚዲያ መረጃ አሰጣጥና ጥንቃቄዎቹ ዙሪያ ቆይታ አድርገናል። ችግሩ ከቁጥጥር ውጪ ከመሄዱ በፊት በአፋጣኝ በውይይት መፍትሄ የመሻቱን አስፈላጊነት በማስረዳት ዶክተር ዘነበ በየነ ይጀምራሉ።
ስለ ሶሻል ሚዲያ ብዙ ማለት የሚቻልበት ወቅት ይመስለኛል። በመታደልም ባለመታደልም ሆኖ እንግዲህ በመላው ዓለም ላይ እንደምናየው ሶሻል ሚዲያ ጥቅምም እድልም ፈተናም ይዞ ነው የመጣው። ስለዚህ ጥያቄው መሆን ያለበት እድሉን ተጠቅመን ፈተናውን እንዴት መቀነስ እንችላለን የሚለው ትልቁ የቤት ስራ ይመስለኛል። ለሁላችንም ኃላፊነት አለብን የምንል እንደ ግለሰብም እንደ ተቋምም አንክሮ ልንመለከተው የሚገባ። ምክንያቱም በእንደዚህ አይነት ጉዳይ ነገሮች ከቁጥጥር ውጪ ከወጡ መመለስ በጣም አደገኛ ስለሚሆን ገና ከመጀመሪያውንም ጀምሮ በእንደዚህ አይነት ጉዳይ ላይ መወያየት መመካከር ያስፈልጋል። መፍትሄ ሊሆኑ የሚችሉ ነገሮችን መዳሰስ ያስፈልጋል። ፈተናው ምንድን ነው የሚለውን ነገር በአንክሮ መገንዘብ ይገባል። ይሄንን ስናደርግ ነው እንግዲህ እድሉን በደንብ አድርገን ልንጠቀምበት የምንችለው። አለበለዚያ ግን መርዝና መዳ ተቀላቅሎ እንደመጠቀም ስለሚሆን መጠንቀቅ ያስፈልጋል።
በማህበራዊ ሚዲያ የሰዎችን ሞራል የሚሰብሩ መልእክቶች በማስተላለፍ ላልተፈለገ ሁከትና ብጥብጥ እንዲሁም የግለሰቦችን ስም በማጥፋት የሐሰት ዜናዎችን በማሰራጨት መሳደብ፣ ማዋረድ፣ እርቃን የሚያሳዩ ምስሎችን መልቀቅ፣ ጸያፍ ተግባራትን በግለሰቦች ላይ ማሰራጨት በማህበራዊ ሚዲያዎች ላይ እያየናቸው ያሉ ክስተቶች ናቸው። ይህ እየተዛመተ ያለው ሀገራዊ ችግር በህዝብና በሀገር ላይ የሚፈጥረው አሉታዊ ተጽዕኖ ምንድን ነው? እስኪ ዶክተር
ይሄ በመጀመሪያ ከፍተኛ ችግር ለሁሉም ሀገሮች ማለት ይቻላል። ምናልባት ድግሪው ሊለያይ ይችላል። ከፍተኛ ፈተና የሆነ ነገር ነው። በተለይ ወደ ኢትዮጵያ በምንመጣበት ሰዓት ላይ ደግሞ ቀደም እንዳልኩት በተለይ የህብረተሰባችን የመረጃ አጠቃቀም ብዙም ባልጎለበተበት በእንደዚህ አይነት ጉዳዮች ላይ ሀሳቦች ላይ የመወያያ መድረኮች በሌሉበት እንደወረደ ከሌሎች አካባቢ የምናገኘውን ነገር መሬት ላይ ያወረዱ የምንጠቀማቸው ነገሮች ከፍተኛ ጉዳት እያመጡብን ነው። እንዳልከው በህይወት ያሉ ሰዎችን ሞቷል እያልን ሶሻል ሚዲያ ላይ መልቀቅ፣ ሌሎቻችን የዛን ነገር እውነተኝነቱን እንኳን ሳናረጋግጥ ለጥቂት ደቂቃ እንኳን ሳናስተውል ግራና ቀኝ ሳንመለከት እውነትነቱን ሳናረጋግጥ ሼር እናደርጋለን። ይሄ በጣም በጣም ከፍተኛ ኃላፊነት የጎደለው ስራ ነው። በፊት ምንድን ነበር የሚባለው? ከመናገር በፊት ሁለት ያስብ ነው። አሁን ክሊክ ከማድረግሽ በፊት ሁለት ሶስቴ ማስተር ያስፈልጋል። ምክንያቱም አንድ ጊዜ የምንለቀው መረጃ በነገራችን ላይ ልክ እንደ ሰደድ እሳት ነው፣ ልንቆጣጠረው የማንችለው። በተለያየ መልኩ የአንድን አገር እሴት ባህልን ከማውደም አደጋ ከመፍጠር ጀምሮ ህብረተሰብን ከማጋጨት ያልተፈጠረ ነገርን ተፈጠረ ብሎ ዜና ማሰራጨት ወይም ሌሎች ሀገሮች የተደረጉ ነገሮች ኢትዮጵያ ውስጥ እንደተደረጉ አርጎ ማቅረብ፣ ምን እየጠበቃችሁ ነው፣ ወገንህ እንደዚህ የሆነ ነው፣ ወገንህ እንዲህ እየተደረገ ነው የሚል ነገር ኃላፊነት የጎደለው ምናልባትም ብዙ ዋጋ ሊያስከፍለን እንደሚችል መገንዘብ መቻል ያለብን ይመስለኛል። እና ሁልጊዜ እንደዚህ አይነት ነገር በሚመጣበት ሰዓት መንግስት ምን እያደረገ ነው እያልን ሁላችንም ወደ መንግስት ጣታችንን የመቀስ አዝማም ያለ ይሄ በነገራችን ላይ በጣም ጎጂ ነገር ነው። ምክንያቱም እንደዚህ አይነት ነገር ሰላምን የመጠበቅ በህብረተሰብ መካከል ያለን ግንኙነት ከአመት ከትውልድ ወደ ትውልድ ሲሸጋገር የነበረ እሴትን የመጠበቅ የሁላችንም ኃላፊነት ነው። መንግስት ይመጣል ይሄዳል። አሁን በቅርብ ባለፉት 20 ዓመት ባልሞላ ጊዜ ውስጥ የኢትዮጵያን ታሪክ በምንመለከትበት ሰዓት በሆነ ሰዓት አቶ መለስ ነበሩ፣ ከዛ በኋላ አቶ ኃይለማርያም ተተኩ፣ አሁን ዶክተር አብይ ይገኛል። መንግስት ይመጣል ይሄዳል። ስለ መንግስት አይደለም ጭንቀቱ። ጭንቀቱ ህዝብን ሀገርን በኃላፊነት አቆይቶ ወደሚቀጥለው ትውልድ ማስረከብ ነው። ያን ነገር እያደረገን ነው ወይ? በጣም በሚያሳዝን ሁኔታ፣ ኃላፊነት በጎደለው ሁኔታ ሶሻል ሚዲያ ላይ የምናደርገው ነገር አንዳንዴ ቆም ብሎ ለሚመለከት ሰው እንዴ ሰው ሀገሩን ለማጥፋት እንደዚህ ካቲዮ የሚሰራበት ምክንያት ምንድን ነው የሚለውን ጥያቄ አስጠይቀናል። እና ኃላፊዎች ይለዋወጣሉ፣ መንግስት ይመጣል ይሄዳል፣ ሀገርና ህዝብ ግን እዛው ነው፣ ዘላለማዊ ነው። ማሰብ ያለብን ስለ ህዝብ ነው፣ ማሰብ ያለብን ስለ ሀገር ነው፣ ማሰብ ያለብን ስለ መጪ እድላችን ነው፣ ስለ ወደፊቱ ትውልድ ነው። መቼም ልጁን የማይወድ ግለሰብ አለ ብዬ አላስብም። አባት እናት ለልጆቹ ይቆረቆራል፣ ያስባል፣ ይጨነቃል። ስለዚህ ለልጆቻችን ምንድን ነው የምናወርሳቸው፣ ምንድን ነው የምናስተምራቸው የሚለውን ነገር ማሰብ ያስፈልጋል። እና አንድ እንደ ኃላፊነት የሚሰማው ዜጋ ወይም የህብረተሰብ አካል ሁላችንም በእንደዚህ አይነት ስራ ላይ ልንንቀሳቀስ ይገባል። ይሄ የመንግስት ኃላፊነት ብቻ አይደለም። እርግጥ መንግስት ትልቅ ኃላፊነት ሊኖርብ ይችላል፣ ግን በዋናነት ሁላችንም የራሳችን የሆነ ኃላፊነት ይኖራል። እንደዚህ አይነት ነገር በሚደረግበት ሰዓት፣ ሀሰት የሞላው መረጃ በሚተላለፍበት ሰዓት፣ ህብረተሰብን አንድን የህብረተሰብ አካል ከሌላ ህብረተሰብ አካል ጋር ለማጋጨት የሚደረጉ ጥረቶችን ሁላችንም ልንቃወም ይገባል። ይህንን ነገር ደግሞ የምናደርገው ሌላ የጥላቻ ንግግር በማስፋፋት አይደለም። ጥላቻን በጥላቻ ማሸነፍ አይቻልም። በነገራችን ላይ በተደጋጋሚ ሁሉም ሰው እንደሚለው ጥላቻን ማሸነፍ የሚቻለው ኃላፊነት በተሞላው ንግግር፣ ኃላፊነት በተሞላው ሀሳብ ማንሸራሸር ስንችል ያ ጥላቻ የተሞላው ሀሳብ ምናልባት ባዶነቱ፣ እርቃንነቱ ጎልቶ ይወጣል እና እዛ ጋር በጣም ሊሰራ ይገባል።
ዶክተር ዘነበ እንዲያውም በማህበራዊ ሚዲያዎች በፌስቡክ፣ ትዊተር ወዘተርፈ የምንጋራቸው መረጃዎች ለሌሎች ለማድረስ በጥንቃቄ እውነታውን መመርመር የምንችልባቸው ሙያዊ ዘዴዎች እንዴት ናቸው?
በመሰረቱ በመጀመሪያ ደረጃ ሶሻል ሚዲያ ድረገጾች ላይ ጓደኝነት ስንጠየቅ እነማን ናቸው የሚሉትን ነገር ማወቅ ያስፈልጋል። የሰዎቹ ስም ስላለ፣ የሰዎቹ ምስል ስላለ ብቻ እነዛ ሰዎች ናቸው ብሎ ከነዛ ሰዎች ጋራ መደመር፣ መተባበር፣ እነሱ ድረገጽ ላይ መገኘት ሌሎችንም ያሳስታል። ሁልጊዜ በነገራችን ላይ ጓደኝነት ስንቀበል አንዳንዴ የምናደርገው ነገር ከሰዎቹም በዘለለ ሁኔታ እነማን ናቸው ጓደኞቻቸው የሚለውን ነገር እናያለን እና አንዳንዴ እኛ መፈተሽ የሚገባንን መስራት የሚገባንን ስራ ባለመስራታችን ሌሎችንም ሰዎች ልናሳስት እንደምንችል በመገንዘብ ከእንደዚህ አይነት ነገር መጠንቀቅ ያስፈልጋል። ሌላው ግን ትልቁ ነገር በመጀመሪያ ደረጃ ሶሻል ሚዲያ ገኖ እንዲወጣ ያደረገው ነገር ምንድን ነው ብሎ መጠየቅ ያስፈልጋል። ይሄ በመሰረቱ በአብዛኛው የመረጃ እጥረት ነው። መገናኛ ብዙሃኖቻችን ዋና ዋና ሜንስትሪም ሚዲያ የምንላቸው በዋናነት ሁሉንም ማለት አይቻልም፣ አንዳንዶቹ መረጃን በጊዜው የመልቀቅ የመስጠት ለህዝብ የማስተላለፍ ችግር አለባቸው። ሶ ይሄንን ትልቅ ክፍተት ሶሻል ሚዲያው ሞልቶታል በጣም በሚያሳዝን ሁኔታ። እንግዲህ በዋናነት እነዚህ ትላልቅ ወይንም ደግሞ ሜንስትሪም ሚዲያ የምንላቸው ሁላችንም እንደምናውቀው ጆርናሊዝም የምንለው ራሱ እንደ ፕሮፌሽን ሳያጣራ አንድ የመገናኛ ብዙሃን ባለሙያ መረጃን ለህዝብ አያስተላልፍም ብለን እናምናለን። በተግባር መሬት ላይ አንዳንድ የሁኔታው ሌላ ቢሆንም ይሄ አንድ ፕሪንስፕል ነው። ስለዚህ እንደዚህ አይነት ነገሮች ወደ ሶሻል ሚዲያው ስናመጣ ሶሻል ሚዲያውን በእንደዚህ አይነት ተጠያቂነት ምናልባት ልናደርግ ወይ ሜንስትሪም ሚዲያው ያለበትን አይነት ተጠያቂነት ሶሻል ሚዲያው ላይ ማድረግ ሊከብድ ይችላል። አይቻልም ማለት አይደለም፣ ይከብዳል። መፍትሄ ሊሆን የሚችለው ነገር ምንድን ነው? እነዚህ ዋና ዋና መገናኛ ብዙሃን ወይም ሚዲያዎች ሶሻል ሚዲያ ላይ ድረገጽ ኖሯቸው መረጃም ቶሎ ቢለቁ፣ ቅድም እንዳልኩት የጥላቻ ንግግርን ማሸነፍ የምንችለው በጥላቻ ንግግር ሳይሆን መረጃ በመስጠት ሲቪላይዝድ በሆነ ኃላፊነት በተሞላበት ንግግር ነው እነዛን ማሸነፍ የሚቻለው። እና እንደው በተቻለ መጠን ትምህርት ቤቶች አካባቢ እንደነዚህ አይነት ስልጠናዎችን እየሰጡ ምክንያቱም በአብዛኛው ወጣቱ ስለሆነ የሶሻል ሚዲያ ተጠቃሚ የሚሆነው ከእንደዚህ አይነት ነገር እንዲታቀቡ ማድረግ
በመሰረቱ አንድ የውሸት አካውንት ከፍቶ እንደዚህ አይነት መረጃ የሚያስተላልፍ ሰው ምንድን ነው የሚጠቀመው? ምን አይነትስ ዓላማ ይዞ ነው የሚንቀሳቀሰው? እንደዚህ አይነት ነገር አገር ሊያፈርስ እንደሚችል እያወቀ፣ ህዝብን ከህዝብ ጋር ሊያጋጭ እንደሚችል እያወቀ እነዚህ ሰዎች በመጀመሪያ ደረጃ ምን እንጠቀማለን ብለው እንደዚህ አይነት ነገር ውስጥ እንደሚገቡ አይገባኝም። እኛም ባለማወቅ የእነሱ ተባባሪ ይሆን ነው። ቀደም እንዳልኩት እነሱ የሚያስተላልፉትን መረጃ በመቀበል ለሌሎች ጓደኞቻችን በማስተላለፍ ለቤተሰቦቻችን በማጋራት የእነሱ ፕላትፎርም እየሆንላቸው ነው። እንደ በቀቀን እነሱ የሚያስተላልፉትን ነገር እያስተጋባን ነው። ስለዚህ እኛም የዛ ችግር ተጋሪዎች ነን።
ዶክተር ዘነበ በየነ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እግዜር ይስጥልኝ።
ዳንኤል፣ እኔም አመሰግናለሁ ስለሰጣችሁ እድል።
ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አድማጮች፣ ቅንብራችን ወይም የምሽቱ ዝግጅት እያለቀ ነው። ቀጣዩ ባህልና ማህበረሰብ ይሆናል።
ከዚች ሀገር ላይ ስኳር ይቃማል።
ወሰርክ በዚህም ከቆንጆ ይሄ ኮን ያቋረጥ
ነው። ስኳር አይደለም ፋብሪካው የሚጠፋበት ሀገር ስኳር ጥቅም ያለ
አንድ ማንኪያ እኮ ነው። እንትን ቃር አስቸገረኝ በጣም ቃር
እና የቃርኛ በጀት አለ ወይስ ኖት ስሞኪንግ እንደሚለው ኖድ ላይት ብዬ ስኳር ቃር አይደለም።
ይቅርታ ባሻርክበት አይደገምም።
ያንቺ ቅርታ ስኳሪን ያስመልሳል። እንዴት ነው እዚህ ካፌ ውስጥ ይቅርታ የረከሰው? አሁን ዞር ስል እንደገና ልትቀሚ እየተዘጋጀሽ ላይ ላይ አሁን ይቅርታ ትኛለሽ? ይቅርታ እኮ ትልቅ ነገር ነው። ይቅርታ እኮ ትልቅ የማህበረሰቡ እሴት ነው። ይቅርታ እኮ ቆይ፣ እንደውም ተውት። ይሄን በኋላ ማረገው ንግግር ላይ አጽንኦት ሰጥቼ እናገራለሁ።
ከሻክበት በቃ አስጨንቋል። በቃ የፈጀው ነፍች ከደሞዜ ላይ አንድ ማንኪያ ስኳር ይቆረጥ። በቃ
አንድ ድገሚ ነው የእንጀራ ገመድሽ የምትቆረጥ።
እሺ ደግማለሁ። አልደግምም። እንቦጣይ
በትዕይንቱ ከሚታዩት ምልልሶች ያንዱን ነው ያደመጣችሁት። እድልና የንጉስነሽ የሚጫወቷቸው ገጸ ባህሪያት ምን ልታዘዝ የጨዋታው መጠሪያ ነው። በቀልዳ ቀልድ ለዛ የተዋበው የፖለቲካ ስላቅ በስነ ጽሑፍ በመድረክ አሊያም በስላይ ስራዎች አማካኝነት በማህበረሰብ ውስጥ እየታዩ ያሉ ማህበራዊ ህጸጾችንና ክስረቶችን ለመንቀስና ለመተቸት የሚውል የጥበብ ዘዬ ነው። ፈታ ዘና ብለው እንዲከተሉት የሚፈቅደው ይህ የጥበብ ዘዬ ታዲያ ባጫጭር ትዕይንቶች ሞላ እንጂ ከኮርኳሪነቱ ጋር ቀልጠፍ ያለው ቅብብል ጭብጡን በቅጡ ከታዳሚው ከማድረስ ግን አያግደውም። ዘዬው በግለሰቦች የተፈጸሙ ድርጊቶችን ብቻ ሳይሆን በቡድኖች አሊያም በተቋማት በአስተዳደርና በመንግስት ሲደረጉ የሚስተዋሉ ነገር ግን ያልሆኑ ያላቸውን ጉዳዮች ይተቻል፣ ያጣጥላል። እናም አሁን አሁን ከምን ልታዘዝ ካፌ ዘልቀናል። ከምን ልታዘዝ ካፌ ዘልቀን ነበር። ሰዓቱ ግን አለቀ። አዲሱ
ባህልና ማህበረሰብ
ለዛሬ ቀኑ አይመስልም። አዎ በዚሁ መስተጥር ስለያለ
አንድ ፕሮግራም ሰጣለሁ። ስኳር ለቃር ይሆናል የሚለው
እሱ ሌላ ጥሩ ርዕስ ነው። አዲሱ ታዲያ ይሄን የጀመርነውን ለማስተዋወቅ ያህል የፖለቲካ ስላቅ የያዘው ዝግጅት ምን ልታዘዝ በእሁዱ የራዲዮ መጽሔት ከሚቀርቡ ቅንብሮቻችን አንዱ ነው። ሌላም እንግዳ አሉት። ድንገተኛ እንግዳ ጋብዞ አጫውቷል። እሳቸውንም እንጋብዛለን። ስም አልተጠራም።
ሚስጥር ነው ለእሁድ
ወደ እንገናኝ።
አድማጮች፣ የማጠቃለያ ዜና አስተምተን ነው የምንለያየው። አዳነች
ዘውግን መሰረት ባደረገ የፌዴራሊዝም ስርዓት ምክንያት በተለያዩ የሀገሪቱ ክፍሎች የሚቀሰቀሱ ግጭቶችና የደቦ ፍትህ በኢትዮጵያ የተገኘውን አንጻራዊ ሰላም አደጋ የጋረጠበት ነው ሲል ሰማያዊ ፓርቲ አስጠነቀቀ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው ማክሰኞ የምክር ቤት ምርጫ ሊካሄድ ጥቂት ቀናት በቀሩበት በአሁኑ ወቅት ህጋዊ ፈቃድ የሌላቸው ፍልሰተኞችን በሚመለከት አዲስ ፍርሃት ለማስፈን እየሞከሩ ነው ተባለ። በገፍ ወደ ዩናይትድ ስቴትስ ድንበር እየተጓዙ ያሉትን የማዕከላዊ አሜሪካ ፍልሰተኞችን ለማቆም 15,000 የሚሆኑ የዩናይትድ ስቴትስ ወታደሮች ከሜክሲኮ ጋር ወደሚዋሰነው ድንበር ሊላኩ እንደሚችሉ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ገልጸዋል። አደገኛ ሰዎች ናቸው ብለዋል ፕሬዝደንት ትራምፕ ስለ ፍልሰተኞቹ ሲናገሩ። ቀደም ሲል ደግሞ በጣም መጥፎ ቀማኞችና ወሮበሎች ናቸው ብለዋቸው ነበር። የኢንዶኔዥያ የባህር ኃይል ጠላቂዎች በጃባ ባህር ላይ ከተከሰከሰው ጄቲ 610 የላይን አየር መንገድ በረራ አይሮፕላን ጥቁር ሳጥኖች አንዱን ማግኘታቸውን ገልጸዋል። ጄት አይሮፕላኑ ከጃካርታ እንደተነሳ በጥቂት ደቂቃዎች ውስጥ ነው የተከሰከሰው። እስያ ውስጥ በብዙ መቶዎች የሚቆጠሩ የጉግል ሰራተኞች ዛሬ ለአጭር ጊዜ ከስራ የመውጣት አድማ መጥተዋል። የጉግል ኩባንያ የጾታዊ ወከባንና የስራ ቦታ ባህልን አያያዝ በሚመለከት በዓለም ደረጃ የሚካሄደው ተቃውሞ አካል ነው። አብዛኞቹ ሴቶች የሆኑ በብዙ መቶዎች የሚቆጠሩ ሌሎች ሰራተኞች ደግሞ ዛሬ በዓለም ዙሪያ ካሉት የጉግል ኩባንያዎች ከስራ የመውጣት አድማ ያደርጋሉ ተብሎ ይጠበቃል።
የተከበራችሁ አድማጮቻችን ለምሽቱ ያዘጋጀነው እዚህ ተጠናቋል። በስቱዲዮ ፕሮግራሙን የመራችልን ብራያን ኃይሉ ነች።
ባልደረቦቻችን ጋር እንሰናበታችኋለን። አሁን የትግርኛ እኔ አዳዲስ ሳየና
እኔም አዲስ አበባ በዚህ ተሳበ።
እሺ፣ ስንት ጊዜ ተደጋግመን
ደህና ደህና
ተናስ ደረስ። እሺ።